የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ሪ ተመልካች ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ ባቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለናቱ መጽሐፍ ትረካ ክፍል 20 አስተምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
የኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን እንደተዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ንፋነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ كفل هيا
تاتك بلو فرس كاسا بلو سن بار بار بشبر علم في يروسلم اني ما يو ترك باي يمششن فرس عبا تاتك سموتيو درسن تلاتن يمي بتن اندولو نفاسن اني ما يو ترك باي يمششن
نيراف سلاسة سجس ሞኝ ሲያከብሩት የፈሩት ይመስላል አቴዎድሮስ ስሜን ደጃችቤን አቸንፈውና በደረስከ ማርያም የንጉሰ ነገስትነት ዘውድ ጭነው ወደ ጎንደር እንደተመለሱ ለጎንደር ህዝብ እጅግ ከፍ ያለ ግብር ባገቡበትና ድሆችን ታይቶ የማይታወቅ ልግስና በታየበት ምጽዋት ባጥለቀለቋቸው ቀን እንደ ጓደኞቻቸው እንዳሽከሮቻቸው ለሚያዋቸው ያን ሁሉ አቀበት ኩልኩለት አብራዋቸው ለወጡ ለወረዱት ቆራጦችና ጀግኖች ተከታዮቻቸው የሰጡት ስጦታ ያው ራስ የማይሰጠውን ማረግና ሹመት ነበር። በዚህ ተተሰጡት ታላላቆችና ከፍተኛ ሹመቶች የቀኛዝማች እንግዳ ራስ ተብለው የንጉሱ እንደራሴ መሆን የቀኛዝማች ገብርዬ ፊታውራሪ ተብለው ከንጉሱ በታች የጦር አለቃ መሆን ነበር። ብዙ ደጃዝማቾች ፊታውራሪዎችና ቀኛዝማቾችም ተሹመዋል። ሰውን ሁሉ ያስገረመው ሌላ ሹመትም በዚሁ ቀን ተሰጥቷል። እንግሊዛዊው ጆን ቤል ከአጼ ቴዎድሮስ ጋር ከተገናኘበት ጊዜ ጀምሮ ባሳየው ከፍተኛ ጠባይና እርሳቸውንም አቅሙ በሚችለው ሁሉ ለማገልገል ባለው ቆራጥና ቅን መንፈስ የፕሮቴስታንት ክርስቲያን ሃይማኖትን ወደ ኦርቶዶክሳዊ የክርስትና እምነት ሲለውጥ በተሰየመበት ስም ዮሐንስ እየተባለ እየተጠራ ሊቀ መኳስ ሆኖ መሾሙ ብዙዎች ሰዎችን አስደንቋል። ያስደነቀበት ምክንያት ከቋራ ጀምሮ ባደረጉት ጦርነት አብረው የሞቱ ይያሉ ዘውድ ሊጭኑ ግድም ያገኙትን አገልግሎት ገና የጀመረ ሰው ለምን ሾሙ ማለት ብቻ አልነበረም። ስንት ሹመት የሚገባቸው ኢትዮጵያውያን ይያሉ ለአንድ ቀለሙ ቀለማችንን ባህሉ ባህላችንን ለማይመስል በዘር በምን ለማንገናኝ ባህል ይህን ያህል ከፍተኛ ሹመት እንዴት ሰጡ የሚለው ስሜት በጣም ጎልቶ ይታይ ነበር። ያመነይህ አጼ ቴዎድሮስ በመሰላቸው ሹመው ሸልመው ነበር። ወደ ወሎ ሲሄዱም እነዚያ በሞት ብቻ የተለያዩ ጀግኖች አብረው ዘምተው ነበር። አጼ ቴዎድሮስ ወሎን አሳምነው የምህረትና የተስፋዎች አስነግረው ማንንም ሰው እንዳይጎዳና እንዳይቀየም ማንኛውንም ነገር በየመልኩ አደረጃቸው በዚያው ለጥቂት ጊዜ ቆዩ። በዚህ ጊዜ አንድ ቀን ከመሳ በኋላ ጆን ቤልን ራስን ገዳን ፊታውራሪ ገብርኤልንና ሌሎችንም ታላላቅ መኳንንት በዚያው እንዲቆዩ አድርገው ለጊዜው ገና ባላመነው በሸዋ ግዛት ላይ ስለሚደረገው ጦርነት ጥቂት ከተወያዩ በኋላ ህዝቡ ወደፊት ስለሚተዳደርበት ሁኔታ መነጋገር ጀመሩ። ዮሐንስ የሀገራችንን ህዝብ እንደ አውሮፓ ሰዎች ለማሰልጠን መጀመሪያ ምን ብሰራ ይሻል ይመስላል? ጦርነቱ እንዳለቀልን መቼም ሌላውን ሰላማዊ ጦርነት መጀመራችን ነው አሉ አጼ ቴዎድሮስ። ቤትም ሀገር እንደታየው አንድን ሀገር ለማሰልጠን ተሁሉ ነገር አስቀድሞ ትምህርት ያስፈልጋል። ትምርት በተስፋፋበት ሀገር በኢትዮጵያ ላይ የሚታየውን የመሰለ ጦርነት አይኖርም። ከዚህም ጋር ትምርት ያገኘ ህዝብ ተመካከሉ ብዙ ብዙ አዲስ ሐሳብና ስራ የሚፈጥሩ ሰዎች ሊበቅሉበት ይችላሉ። ያልተማረ ህዝብ ግን በማንኛውም አይነት ዝቅተኛ ኑሮ እየኖረ የተለመደውን ነገር ታላጣ ይሄን መጨመር ይገባኛል ብሎ አይጣጣርም። ሐሳቡ ሁሉ ውሱን በትንሽ ነገር አዝኖ በትንሽ ነገር የሚደሰትና የሚረካ ይሆናል። ሰው ባለው ነገር መደሰቱ እጅግ አስፈላጊና የኑሮን ጣዕም የሚያሳውቅ ነው። ባለው ሐሳቡን ገጥቶ የተሻለ ነገር አለመፈለጉ ደግሞ ባለም ላይ ሊፈጸሙ የሚገባቸውን ነገሮች እንዳይሰሩ ለማድረግ ምክንያት ይሆናል። ስለዚህ አንድን ሀገር ወደ ተሻለ ኑሮ ለመለወጥ በምንም ደረጃ ይሁን ህዝቡን ማስተማር አስፈላጊ ነው። አለ ጆን ቤል። ትምርቱ ምን አይነት ነው? የቀለምና የሃይማኖት ትምርት እንደሆነ እስተዛሬ ያስገልኛልን ነገር አይተዋል። በማቆት የግዝ ቋንቋ የሚያነቡና መጻፍ የማይችሉ ጫዋቄሶችና መነኩሴዎች ባገራችን ሞልተዋል። እነሱም ተመረዋል ይባላሉ ማለት ነው አሉ አሴ ቴዎድሮስ። የትምርት አስተጣጡ መንገድ አለመቀናት ነው እንጂ እነዚህ ሰዎች ለትምርት ባፋለፉት ጊዜ ሊያገኙት በሚችሉት ትንሽ ዕቀትም ቢሆን ቁም ነገር ሊሰሩበት ይችሉ ነበር። ነገር ግን ቋንቋውን በፊት ሳይጠኑ በማቆት ቋንቋ ትምርት ይስተጣቸዋል። ይተም ይሁን ትምርቱ በሚያቆት አማርኛ ቋንቋ ቢሰጣቸው ኑሮ የሚያነቡትን ለመረዳት ይችሉ ነበር አለ ሊቀ መኳንንት ዮሐንስ። ዮሐንስ ሙት ብዙዎች ቄሶች አሁን ወደዚህ ሁለት ሶስቱን ብጣራቸው ታያለ። በግዝ ቋንቋ ውስጥ ተፊደሎቹ ስሞች በስተቀር ሌላ ምንም አያውቁ። ግን በግዝ ቋንቋ ይጸልያሉ፣ ያዜማሉ፣ እንደነሱ ቋንቋውን ምንም ለማይሰማው ህዝብ በግዝ ቋንቋ ስብከት ያሰማሉ። ስለዚህ አሁን እንደምትለው ትምርቱን በሚሰሙበት ቋንቋ እንዲማሩ ማድረግ አለብን። ያለዚያም ግዕዝ የማያውቅ መጻፍ የማይችል ቄስና ዲያቆን ወደፊት ኢትዮጵያ ውስጥ አይኖርም አሉ አጼ ቴዎድሮስ። አዎ ተዚህም ጋር ለቀስና ለዲቁናና ለጻፊነት ብቻ ሳይሆን ለልዩ ልዩ ሙያ የሚውሉ ሰዎች በልዩ ልዩ ትምህርት አይነት መሰልጠን አለባቸው አለ ዮሐንስ። ይህን ታልክ እንዲያውም የኔ ፍላጎት ተውሉ በፊት የጅ ስራ አዋቂዎችን ማስተማር ነው። አሁን እንደነገርኩህ ብዙ ጫዋ የሆኑ ቄሶች ቢኖሩም በትምህርት እጅግ የተማቀቁ ሰዎችም አሉባቸው። ግን ምን ያረጋል? ዋጋ ያለውን ከፍተኛ ነገር ትተው በትንሽ ነገር እንራቀቅ ሲሉ ታላቁን ቁም ነገር ይረሱታል አሉ አጼ ቴዎድሮስ። እንዲህ ያሉ ሰዎችም እኮ በአውሮፓም ይገኛሉ። ለስሙ ተምረዋል ይባላል። ሊቃውንት ሊኖሩበት ይገባል በሚባለው ቦታ ሁሉ እነሱ ይቀመጣሉ። ወይ እነሱ ሰርተው ታላቅ ፍራ ያስገኙ፣ ሌላው ሲሰራ ዋቀጠነ እያሉ የሚተቹ የዓለምን ህዝብ እድገት ወደ ኋላ የሚጎትቱ ስመ ሊቃውንት አሉ። እነዚህ አይነቶቹ ሰዎች በአሁኑ ጊዜ በኢትዮጵያ ውስጥ እንዲፈጠሩ ቀርቶ ቢኖሩ እንኳን እንደሌሉ ሊቆጠሩ ይገባቸዋል። ጃንሆይ አሁን እንዳሉት ኢትዮጵያ በአሁኑ ጊዜ የእጅ ሙያ ሰዎችን በተቀዳሚ ማሰልጠን ይገባታል። ከዚህም ጋር ሰው በግዝፈት በሚያየው ነገር ብቻ ስለማይኖር በፍርድ፣ በአስተዳደር፣ በማስተማር አዳዲስ ሐሳብ በመስጠት ህዝቡን የሰለጠነ ህዝብ ሊተዳደርና ሊኖር በሚገባው መንገድ እንዲኖር የሚረዱ የረቂቅ ዕውቀት ሰዎች ሊፈጠሩ ይገባል። ሰው ጠመንጃ መስራትን ሲማር ራስን ለማጥፋት የሚመጣ ጠላትን እንጂ ሌላውን ሰላማዊ ሰው ማጥቃት አይገባህም የሚለውን የማይታይ ዕውቀት ጨምሮ ካልተማረ ጥፍሩንና ጥርሱን ብቻ ተማምኖ ያገኘውን ሁሉ ፍጡር ለማጥቃት እንደሚፈልግ አውሬ ይሆናል። ስለዚህ ትምህርት እንዲስፋፋ፣ አዲስ አይነት ትምህርትና ዕውቀት እንዲገባ ሲፈለግ ሰው በህግ፣ በስነ ምግባር፣ በሃይማኖት ስሜት እንደ ደረጀ መልካም የሆነና የተሻለ ስጋዊ ኑሮ ማግኘት የሚችልበትን መንገድ መምረጥ ይገባናል አለ ሊቀ መኳንንት ጆን ቤል። እንራስ እንግዳና እንፊታራሪ ገብርዬ፣ አጼ ቴዎድሮስና ሊቀ መኳንንት ዮሐንስ ይህን የመሰለ ንግግር ሲለዋወጡ ሐሳቡ ከነሱ ተግባር አለፍ ያለ ሆኖ ስለተሰማቸው የንግግሩ ተካፋይ ሳይሆኑ ንጉሱ ሲናገሩ ወደሳቸው፣ ዮሐንስ ሲናገር ወደሱ አይኖቻቸውን እየወረወሩ ነገሩን በጥንቃቄ ያዳምጡ ነበር። ዛዲያ ለሁሉም ነገር አስተማሮች ወደዚህ ማስመጣት ወይስ ለመማር የሚችሉትን ሰዎች መርጦ ወደ አውሮፓ መላክ የቱ ይሻል ይመስልሃል? ሁለቱንም በአንድ ጊዜ ማድረግ ይቻላል። እንደነገርህኝ ለኛ ታላቅ የእንግሊዝ ንግስት ደብዳቤ ብልክ አሁን ቶሎ የሚረዱኝ ይመስልሃል? ደስ እያላቸው እንጂ ዮሐንስ ሙት በኋላ ትታዘበኛለህ። አሁን ቻዋን ላቸነፍ እንጂ ከዚያ በኋላ ተቋራ ተነስቼ ሁሉንም ክፍለ ሀገር በወታደር እንደወረርኩት አሁን ደግሞ በአስተማሪና በሰራተኛ ወረዋለሁ አሉ አጼ ቴዎድሮስ። አገራቸውን ትልቅ ለማድረግ ያላቸው ምኞት አሁን ተነስተው ለክርስቲያኖቹ የአውሮፓ መሪዎች ደብዳቤ ይጻፉ፣ ደብዳቤ ይጻፉ እያላቸው አይወዲያልኝ። እንዴት ያለው ደግ ሐሳብ በክፉ ሐሳብ ይለወጣል? ካንደበቱ ጠቃሚ ምክር ለመስማት በእነዚያ ፍቅር ሲያሳዩ የሰውን ልብ አውጥተው በሚወስዱ አይኖች የሊቀ መኳንንታቸውን አይኖች እየተመለከቱ ጆሮአቸውን ጣል አድርገው ሲጠብቁ ሊሰሙት የሚፈልጉት ነገር ለመስማት በሚቀፋቸው ነገር ተለውጦ አገኙት። አንድ የልፍኛ ሽክር በችኮላ ገብቶ እጅ ከነሳ በኋላ ከላይ ከላይ እየተነፈሰ ማንም ሳይጠይቀው ወታደሩን በእያለበት ጨረሱት አለ። እነማን አሉ። አጼ ቴዎድሮስ ጠቅላላ ሁኔታቸው ሉጥ ውጥ ብሎ አሽከሩን በቅጽበት በቀሉ አይኖቻቸው እየተመለከቱ በዚያ የተቀመጡት ሁሉ አይናቸውን ወደ አሽከሩ ወርውረው ይመለከቱ ጀመር። ህዝቡ ነው እህል ለመሸመትም አንዳንድ ነገር ለመግዛትም በየቦታው የወጣውን ሁሉ በየመንገዱ እየገደለ አሁን በየአቅጣጫው ወደዚህ በመጓዝ ላይ ነው አለ። እልኝ ዮሐንስ፣ አንተ ብዙ ጊዜ እጅ እግር በመቁረጥ መቅጣት ይቅር ትለኛለህ፣ ግን ይኸውል የምታየው ነው። ይህን ጊዜ ከነዚያ ሰዎች መካከል 5-6 ጊዜ የማርኩት ሰው ይኖር ይሆናል። እሺ ይሁን፣ አሁን ያገኘዋል አሉና አጼ ቴዎድሮስ ጠላትን ቀርቶ ወዳጅን ጭምር በሚያሸብር ቁጣ ከተቀመጡበት ተነስተው እየለባበሱ ገብርዬ ውጡና አስጭኑ አሉ። ራስ እንግዳና ፊታውራሪ ገብርዬ ወጥተው ሰራዊቱ ጥሩምባና መለከት በመንፋት ክትቻ ተደረገ። ሰራዊቱ በዚህ ደማቅ የድንኳን ከተማ ፊት ለፊት ተከማችቶ ሲጠባበቅ አጼ ቴዎድሮስ በፈረስ ሳይወጡ በጠመንጃ ያሽጋሻ ጃግሬዎቻቸው እየታጀቡ በድንኳናቸው በስተቀኝ በኩል ወደ ተተከለው የድንኳን ቤተክርስቲያን ሄደው ተሳለሙና በዚያው ቆመው አጭር የህሊና ጸሎት አደረጉ። አቡነ ሰላማና እጨጌው ከድንኳኑ ቤተክርስቲያን ጥቂት አለፍ ብለው ከተተከሉት ድንኳኖቻቸው ወጥተው በብዙ ካህናት እየታጀቡ ወደ ቤተክርስቲያኑ መጥተው ንጉሱን ተገናኙ። እቴጌቷ አበችም ከድንኳናቸው ወጥተው ድንገጥሮችና ወታደሮች እያጀቧቸው ወደ ድንኳኑ ቤተክርስቲያን መጥተው ከተሳለሙ በኋላ ንጉሱ ወደ ቆሙበት ሄዱ። አጼ ቴዎድሮስ የህሊና ጸሎታቸውን እንደጨረሱ ወደ ጳጳሱ ዘወር ብለው ይፍቱኝ አባቴ አሉ። እግዚአብሔር ይፍታ አሉ አቡነ ሰላማ። ይፍቱኝ እግዚአብሔር ይፍታ። ይፍቱኝ እግዚአብሔር ይፍታ። እስቲ እግዚአብሔር ያሳየው አባቴ፣ ወደዚህ ቦታ የመጣንበትን ጊዜ ያውቁታል? በዚህ ጊዜ ሁሉ ህዝቡ ወታደሮችን በየቦታው ሲገድል እኔንም በየቀኑ እረፍት ሲያሳጣ በየጊዜው እየመላለሱ ምህረት በማድረግ ማንንም ሳልቀበል ሁሉንም ችዬ ቆየሁ። ወታደር በባላገር ቤት ገብቶ እንዳያስቸግር ወታደሮችን እየቀጣው የህዝቡን ሰላም ጠበቁ። የራሳቸውን ባላባቶችና መኳንንቶች ሸምኩላቸው። አሁን ምን ፍጠር ብለው ነው ይህን ሁሉ የሚያውቁኝ? ሞኝ ሲያከብሩት የፈሩት ይመስለዋል የሚባለው ተረት ደረሰባቸው። አሁን ብምረውስ ፈጣሪ ነፍሴን አይማራት። እሺ ተመለሱ፣ ግቡ። ተዋበች አንቺም ተመለሽ፣ አሁን ነው የምመለሰው አሉ አጼ ቴዎድሮስ። እንከተል እንጂ አሉ ጳጳሱ። የለም ለዚህ ምናምን ሁሉ ብለን ሰፈር አንለቅም፣ አሁን እመለሳለሁ አሉ አጼ ቴዎድሮስ። ምኑ ይታወቃል አሉ እቴጌ ተዋበች። ግድ የለሽም ይታወቃል፣ ዛሬ የማደርገውንስ አውቀዋለሁ። አሁንስ ወደ የድንኳናችሁ ተመለሱልኝ ልሂድበት አሉ ንጉሱ በለዘበ ድምፅ። እሺ እንመለሳለን፣ እንግዲህ እግዚአብሔር ይከተሎታ አሉ አቡነ ሰላማ። እግዚአብሔር ይከተሎት አሉ ተጌታው አበች ትክዝ ባለ ድምፅ። አጼ ቴዎድሮስ ከቤተ ክርስቲያኑ ጥቂት አለፍ እንዳሉ በፈረሳቸው ላይ ጉብ አሉና ወደ ሰራዊቱ ሄዱ። በዚያ ሲደርሱ ፉከራውና ቀረርቶ ጥሩምባውና መለከቱ ተደባለቀ። ከሰራዊቱ የሚበዛው በሰፈር እንዲቀር ሆኖ የቀረውን ይዘው ሽፍቶች በብዛት አሉበት ወደ ተባለው አቅጣጫ ተጓዙ። ከዚያም ሽፍታውን በያለበት እያሳደዱ አለቃ አለቃው የኋላውን ቅጣት በመፍራት እንግዲህ ወዲህ ላይምሩን በማለት ቆርጦ ሲዋጋ ከአመዴ በሽር በስተቀር ሁሉም ሙቶ አለቀ። ወታደሩም በጀግንነት እየተዋጋ የሚሞተው ሲሞት ብዙ ተማረከ። ከጥቂት ቀኖች በኋላ ምርኮኛውን ሰብስበው ወደ ዋናው የጦር ሰፈር እንደተመለሱ ከጳጳሱ ከጨጌውና ከራሳቸው መኳንንት ሌላ በሰላም ከተቀመጡት የወሎና የእጁ መኳንንት ብዙዎች እንዲሁም ብዙ ሕዝብ በተሰበሰበበት ታላቅ የፍርድ ጉባኤ አድርገው የጥፋተኞች ጉዳይ ሲመረመር አንዳንዶቹ ብዙ ጊዜ ምሕረት ከተደረገላቸው በኋላ አሁንም የሸፈቱ ነው ተገኙ። የቀሩትም አንድ ጊዜ ይሁን ሁለት ጊዜ በአዋጁ እየተማሩ ከገቡ በኋላ የሸፈቱ ነው ተገኙ። ዛሬ እኔ ተፋራጅ እንጂ ፈራጅ አይደለሁም። ፍርዳቸውን ስጡኝ። ይህን ያህል ጊዜ ወታደሮችን በያሉበት ሲገሉ እኔንና ሰራዊቴን ተዚህም በላይ የእግዚአብሔርን ታቦት እንዲሁም ጳጳሱን ተነካሃኖቻቸው በዝናብ በጭቃ በውሃ ሙላት ሲያጉላሉን ከረሙ። እኔም ነገሩን ሁሉ ስላልተረዱት ይሆናል በማለት እየደጋገሙ የሰሩትን ጥፋት እየደጋገምኩ ይቅር በማለት ማርኳቸው። እነሱ ግን አሁንም ሲወጉኝ ተገኙ። እንግዲህ ተዚህ ያለፈ ምህረት ማድረግስ አገሬ በወንበዴዎች ተከፋፍላ ተቀርብዬ እንደመተው ስለሚቆጠር አሁንም ምህረት የሚባል ነገር የለም። ለሁሉም ጋር አፋርዱኝ። ምን ቢነግሱ በእጅ አይካሱ ሆኖብኝ ነው እንጂ ለፍርድ ማቅረብ እንኳን አልፈልግም ነበር አሉ በቁጣ እንደጋሉ የሚታዩት አጼ ቴዎድሮስ። ከዚያም ፍትሐ ነገሥት ቀርቦ ወንጀለኞቹ የሚቀጡባቸው አንቀጾች ሲፈለጉ የንጉሱን ቁጣ የሚያበርድ አንቀጽ ለእነዚህ ሰዎች አልገኝ አለ። ይሁንም የጥፋታቸው ከባድነት ግልጽ ስለነበር በሞት የሚያስቀጣ አንቀጽ ተጠቀሰባቸው። አጼ ቴዎድሮስ ግን እነዚህን ሰዎች በሞት ከመቅጣት ይልቅ እነሱን ይበልጥ በሚጎዳና ወደፊት ለመሸፈት በሚያስቡ ሰዎች ልብን ፍርሃት መሸማቀቅ በሚዘራ ሁኔታ ሊቀጧቸው በልባቸው ወስነው ነበር። ቢሆንም ሐሳባቸውን ከመፈጸማቸው በፊት ፍረዱልኝ ወይ ፍረዱብኝ አሉ። በእነዚያ በቁጣ የተቃጠሉ አይኖች ቀና ብሎ የሚያያቸውን ሁሉ እየገረፉ ካለፈው ሁሉ ጉዳት በላይ እነዚህ ወንበዴዎች እጃችንን አንሰጥም ብለው ሲዋጉ ከፈጁት ወታደር መካከል አጼ ቴዎድሮስ በጣም የሚወዷቸው ሁለት ጋሻ ጃግሮች በአንድ ጊዜ ሙተውባቸው ስለነበር ቁጣቸው በቀላሉ ሊበርድ አልቻለም። አጥፊዎቹን በፊታቸው ቀርበው ባዩ ቁጥር ሰውነታቸው በሙሉ ይለዋወጥ ነበር። ንጉሥ ነገሥት ቴዎድሮስ ሁኔታውን ሁሉ ከተናገሩ በኋላ መኳንንቱ በየተራ እየተነሱ ፍርድ መስጠት ጀመሩ። አንድ ባንድ እየተነሳ ባድላዊ ያላበት በአመጠኛ ሰይፍ ሞት ይታዘዝበት እያለ አንዱ በጥይት ሲሞቱ ይታየኛል፣ አንዱ ጧፍ በተነከረ ቀሚስ እየተጠቀለሉ በእሳት ሲቃጠሉ ይታየኛል፣ አንዱ እጅ እግራቸው ታስሮ በባህር ሲጣሉ ይታየኛል፣ አንዱ አንገታቸው እየተቀበሩ አይናቸው እያየ መንጋከብ በራሳቸው ላይ ሲነዳ ይታየኛል እያሉ ሁሉም እንደዚሁ ለየራሱ የታየውን የጭካኔ ሥራ እየፈጠረ ሊያሳዝኑም ሊያስጨክኑም በሚችሉት ሰዎች ላይ ይፈርድ ጀመር። አጼ ቴዎድሮስ ከእያንዳንዱ ሰው አፍ የሚሰሙት የጭካኔ ሥራ ጥበብ ለጊዜው ልባቸውን በሐዘን ወጋው። ተናጋሪዎችን ሰዎችም ከልብ ታዘቧቸው። አሁን እኔ ተናድጃለሁ። ቢሆን ንዴቴን ለማብረድ መሞከር ይገባቸው ነበር። በቀርስ ይታሰሩ ይገደሉ ማለት ሲበቃቸው ይህን የመከራ ማሳያ መላ እየመቱ ለምን አቀረቡልኝ በማለት በወደቀ ግን ምሳር ይበዛል የተባለውን ምሳሌ ራሳቸው በፈጠሩትና ራሳቸውን በስራ ላይ በሚያውሉት ወገኖቻቸው ጠባይ በልባቸው አዘኑ። ይሁን እንጂ አንዳንዱን ነገር ሲሰሙ በልባቸው ቆጥበው መያዛቸው አልቀረም። ለምሳሌ በኋለኛው ጊዜ ለአጼ ቴዎድሮስ የበቀል መቅጣቸው ሊሆን በቻለው ሁኔታ ቤት ተዘግቶባቸው ሲቃጠሉ ይታየኛል እያሉ በዚህ ቀን የፈረዱት ሰዎች ብዙዎች ነበሩ ይባላል። ፍርዳቸው በዚህ ቀን ባይፈጸምም በሌላ ጊዜ እየተደጋገመ ተፈጽሞላቸዋልና ፍርዳቸው ባለመፈጸሙ አዝነው እንደሆነ በከንቱ እዘኑ ብሏቸው ነው። የሁሉም ፍርድ ከተሰማ በኋላ አጼ ቴዎድሮስ የብዙዎችን መልካም ሰዎች ደህንነትና ሰላም ለመጠበቅ ጥቂት አመፀኞችን በጭካኔ መቅጣት ያስፈልጋል፣ በፍርድ ስም በንጹህ ሰዎች ላይ ግፍ ሰራ እንዳልባል የሰሩትን ሁሉ አይታችኋል፣ ሰምታችኋል። ስለዚህ ብዙ ሰዎች በየጊዜው ሲሸፍቱ ተመፍጀት ሊደርስባቸው የሚችለውን በመፍራት በሰላም እንዲቀመጡ ማድረግ ስለሚሻል እነዚህ ወንበዴዎች እጅ እግር ይቆረጣል። የተቆረጠ እጅና እግራቸውን በአንገታቸው ላይ በገመድ እየተንጠለጠለ
ወደ የትውልድ ቦታቸው ይሄዳሉ ብለው ፈረዱባቸው። ንጉሰ ነገስቱ ይህን አስፈሪ ፍርድ እንደሰጡ በጠጋቸው የተቀመጠው ሊቀ መኳንንት ዮሐንስ ወደሳቸው ዘወር ብሎ ጃንሆይ ችግር ሆኖ ነው እንጂ የአይነቱ አቀጣጥ መቼም አሰቃቂ ነው አለ በለሆሳስ። አሰቃቂነቱማ አሰቃቂ ነው፣ ግን ምን ማድረግ ይቻላል? አገሪቱን እንዳሻቸው አርጓት ብዬ ልተውላቸው? ምህረትና ርህራሄ አያውቁ። ከዚህ በስተቀር ይህ አይነቱ ሥራ እነሱ በሕፃን ልጅና በሴት ላይ እንኳን ሲፈጽሙት የኖረ አይደል ሲሉ በሕፃንነታቸው ዘመን በቸንከር ተክለ ሃይማኖት ቤተክርስቲያን ተማሪዎችና መምህራን ላይ የወሎና የእጁ ጦር ሲፈጽመው ያዩት የአረመኔነት ሥራ በድንገት ትዝ አላቸውና ሌላ ንዴት ስለጨመረባቸው ዮሐንስ ግድየለህም ኢትዮጵያ አንድ ሆና በሰላም መምራት እስከምችል አንዳንድ ጊዜ ካልተጨከነ ሰላምና ድህንነት ሊፈጠር አይችልም አሉ ንጉሠ ነገሥት ቴዎድሮስ። አዎ ችግሩ ሲታይማ ሌላ መንገድ የለውም። ብቻ የአውሮፓ መንግስታት ይህን ተማጋነኛ የሐሰት ወሬ ጋር ሲሰሙ ለወደፊቱ የምንፈልገውን ድጋፍ ለመስጠት ያመነቱ ይሆናል። አውሮፓውያን ስለ አፍሪካ ያላቸው አስተያየት ያልተስተካከለ በመሆኑ እንዲህ ያለው ነገር ተሰራ ተብሎ በሚነገራቸው ጊዜ በውስጡ ያለውን እውነተኛ ነገር ሁሉ ሳይረዱ ሰሪዎቹን እንደ ጫካ አውሬ ይቆጥራሉ አለ ዮሐንስ። ይህስ እውነትክን ነው። ግን አውሬ እንደ አውሬነቱ ካልተቀጣ በሰው ሁኔታ እንያዝህ ብንለው መች ይሻለ? የአውሮፓ መንግስታት መሪዎች የተማረና የሰለጠነ እነሱ ከሚመሩት ይልቅ ራሱ የሚመራቸው ህዝብ እያስተዳደሩ የእኛንስ ሁኔታ ሳያውቁ እንደኛ ታልሆናችሁ ቢሉን እንዴት ማድረግ እንችላለን? አሉ አጼ ቴዎድሮስ። እውነት ነው፣ ምንም ማድረግ አይቻልም አለ ዮሐንስ። ሁለቱ ለብቻቸው ቀስ ብለው ይህን ሲወያዩ ከንጉሱ በስተቀኝ ጥቂት አለፍ ብለው ተቀምጠው የነበሩት አቡነ ሰላማ ዝም ብለው ያስተውሉ ነበር። በተሰጠው ፍርድ መሰረት እድል የማዓት እጇን የዘረጋችባቸው ከሃዲዎች አንድ ባንድ እየቀረቡ በተሰበሰበ መኳንንትና ህዝብ ፊት እጅና እግራቸው እየተቆረጠ በገመድ ካንገታቸው ላይ ይንጠለጠል ጀመር። የሚበዙቱ እንደ ተቆረጡ ለመቆረጥ ተራው የደረሰው አንድ ሽፍታ መቼስ ከዚህ የሚብስ መከራ አይደርስብኝ፣ እሺ ቢሉ እሺ ይበሉኝ፣ እምቢ ካሉም ያው ነው ካፍ ደጃዝማችነት ይቀራል ብሎ በማሰብ ቆራጮቹ ወደ መቆረጫ ቦታ ሲገፋፉት ጋቢውን እያጣፋና ከገፊዎቹ ጋር እየተጋፋ ፊቱን ወደ ንጉሠ ነገሥቱ አዙሮ ጃንሆይ፣ ንጉሥ እንደ እግዚአብሔር ተለማኝ ስለሆነ አንድ ነገር ይለመኑኝ፣ እግዚአብሔር ያሳየው ጃንሆይ አለ ድምፁን ከፍ አድርጎ። ወታደሮቹ ወደዚያ ሲያሽቀነጥሩት ተዋው ይንገረኝ አሉ አጼ ቴዎድሮስ። የሰላ ጎራዴ እጅና እግሩን የሚጠብቅለት ወንበዴ ጃንሆይ፣ አሁን የምለምነው አንዲት እጅ ብቻ ነው አለ። ሰውየው ራቅ በማለቱ በጣም አልሰማቸው ስላልና ነገሩም ስላልገባቸው ቀረብ አድርጉት አሉ ንጉሠ ነገሥቱ። ሰውየውም በተስፋና በፍርሃት እየታወከ ወደ ንጉሡ ቀረበ። ምን አርግልኝ ነው የምትለው? አሉ ጃንሆይ። አንዲት እጅ ብቻ ነው ጃንሆይ አለ ሽፍታው። የምን አንዲት እጅ? ከራሴ እጅና እግር መካከል አንዷን እጄን እንዲምሩልኝ ነው። የተቆረጡትን ሰዎች ሳይ አንድ ነገር ትዝ አለኝ። ምንድን ነገር? አሉ አጼ ቴዎድሮስ። ጃንሆይ፣ በተውሶ እጅ ሊሰሩ የማይችሉ የግል ስራዎችንስ በምን ይሰሯቸዋል? አለ ሽፍታው። በዚያ ያለው ህዝብ ሁሉ በሳቅ አወካ። ጆን ቤልና ጳጳሱ እንኳ በመጠኑ ፈገግ አሉ። ንጉሠ ነገሥት ቴዎድሮስ ግን በዚህ ሰው ንግግር በመሳቅ ፈንታ ሐዘን ልባቸውን ወጋው። ከተቀመጡበት ከሐዘንና ከቁጣ ጋር ብድግ ብለው እግዚአብሔር ሆይ፣ በዚያ አውሬ ሆኖ ሰውን አውሬ በሚያደርግ ህዝብ መካከል ለምን ፈጠርከኝ? ያገሬ ሰዎች እግዚአብሔር በፈቃዱ ያነሰ ምን ነው አርፋችሁ በሰላም ብትቀመጡና ማደርግላችሁ እንደግ ስራ ብትጠብቁ የሌላችሁን ነገር እንድታገኙ ለማድረግ ሳልም እግዚአብሔር የሰጣችሁን አካል እንዳሳጣችሁ በመራራውና መላእክን ሰይጣን በሚያደርገው ክፋታችሁ ለምን ታስገድዱኛላችሁ? እባካችሁ ስለ እግዚአብሔር ተውኝ። ለራሳችሁ ጥቅም ስትሉ በሰላም እጠብቀዋለሁ በደስታና በጌትነት አኖረዋለሁ አሰለጥነዋለሁ ብዬ ሌት ተቀን የማስልብለት ህዝቤን በገዛጄ እንዳጠፋ የምታስደርጉኝ መሳፍንትና መኳንንት እባካችሁ ተውኝ። አሁን በስራስ ላይ የሚገኙትን መሳፍንትና መኳንንት አገሯ መች ተረጋግታልኝ በፈተዋቸውና ደስ በሚላቸው ሁኔታ በኖሩ እያቁሳሰብ እንደገና አዲስ እስረኞች ታስጨምሩኝ ጀመር። አዛኙን ልቤን ያውሬ ልብ ልታደርጉት ነው? ተው በቃ ተው፣ ስለ እግዚአብሔር ተው። መጥለብያለሁ በእግዚአብሔር ፊት በዚህ ፊት በአገሬ አፈርና ሰርዶ መጥለብያለሁ። ካልዋላ ሳይቆረጡ የተረፉትን ሽፍቶች ወደ ፊታቸው አስቀርበው በሉ አሁን ወደምትፈልጉበት ሂዱ፣ ነገር ግን ዳግመኛ ተከዳተኛ መኳንንት ጋር ሆናችሁ ወይም ሽፍታና ሌባ ሆናችሁ የህዝብን ሰላም ታበላሹና ንብረቱን ስትዘርፉ ባገኛችሁ አሁን ታያችሁት 10 እጅ በሚከፋ ቅጣት እቀጣችኋለሁ አሉ። ከዳተኞቹ ሽፍቶችም እንደተማከሩ ሁሉ ባንድ ላይ እንባቸውን እያፈሰሱ ማሪው አባት ንጉሳችን አሽከሮቹ ሳይሆን ባሮቹ ሆነን እንድናገለግሎ ይፍቀዱልን እያሉ በንጉሠ ነገሥቱ ፊት በግንባራቸው ከመሬት ላይ በመደፋት ለመኑ። ተነሱ በሉ ሞላጫ ሁሉ፣ በሰላም ተተቀመጣችሁ ተማን ጋር ስዋጋሽ ከሮች የሆናችሁ ልታገለግሉኝ ነው? አሁን ምሬያችኋለሁ፣ ወደ ፈለጋችሁበት ሂዱ አሉ ጃንሆይ በጸጸትና በሐዘን ልባቸው እየታወቀ። ወዲያው የተቆረጡት ሰዎች ወደ የቤታቸው ተወስደው ለየዘመዶቻቸው እንዲሰጡ አዘዙ። ይህን የመሰለው የንጉሱ ቅጣትና የመረረ ንግግር በወሎ በሸዋ በእጁ በተሰማ ጊዜ ለመሸፈት ያስቡ በነበሩ መኳንንት ልብ ይህ ነው የማይባል ፍርሃትና ሽብር ገባ። ወታደራቸውም የንጉሠ ነገሥት ቴዎድሮስ ጠላት ሆኖ ለመዋጋት ማመንታት ጀመረ። የወሎና የእጁ ሕዝብ በዚህ ሁኔታ ከድንበር እስከ ድንበር ጸጥ ብሎ በሰላም መቀመጥ እንደጀመረ አያሉ አባት አጠቅ ወደ ሸዋ ፊታቸውን መለሱ። ምዕራፍ 37 የእሳት ጦርነት። የመንዝ መስኮችና ሸለቆዎች የደብረ ብርሃን ሜዳዎች በጢስ ተሸፍነው ይታያሉ። ጋይ ማቃጠል ነው አይባል ጊዜውም አልነበር። ኢሱም በዛ በሞፈር ውሃ ሸለቆ ለሸለቆ በተጉለትና በቡልጋ ቆላዎች አፋፍ ለአፋፍ የላምና የበሬ የበግና ፍየል የፈረስ የበቅሎ መንጋ እጅግ ብዙ ከሆነ ህዝብ ጋር ይርመሰመሳል። ከያጣጫው የሚመጣው ጢስ ትንፋገን ከተራ ሳርና እንጨት ከሚወጣ ጢስ እጅግ የተለየ ሽታ ነበረው። አጼ ቴዎድሮስ ከነሰራዊታቸው ደብረ ብርሃን ደርሰው በየቦታው የአመድ ክምርና ጢስ ብቻ የሚታይበትን ጥንታዊ ከተማ በአካባቢው ከሚብለቆለቀው ጥቁር ጢስ ጋር ሲመለከቱ ቆይና በጥጋቸው ወደ ቆመው ሊቀ መኳስ ዮሐንስ እየተመለከቱ፣ ዮሐንስ እግዚአብሔር አስተዳደር ብሎ የሰጠኝን ህዝብ ተመልከት። የነዘራ ያዕቆብ ከተማ ቴዎድሮስ መጣ ተብሎ ይቃጠላል? ለመሆኑ የሸዋ ህዝብ እስተዚህ ምን አየበኝ? እኔ ብመጣ ምን አደርገዋለሁ? እኔም እንደነሱ አማራና ክርስቲያን ነኝ። እንዴት የራሳቸውን ቤትና ክምር እያቃጠሉ ይሸሻሉ? ክርስቲያኑ ቴዎድሮስ ተረሃብና ተችግር፣ በብርድ በፀሐይ ተመንገላታት ተጫካ አውሬዎች ከፋለው ማለት ነው? እግዚአብሔር የላቸዋ አሉ በታላቅ ሐዘን። ጃንሆይ ይህ በክፋት ብቻ ሳይሆን በፍርሃትም ሊደረግ ስለሚችል ሊያዝኑበት አይገባም አለ ዮሐንስ። እኔ እኮ እስካሁን ያላወቅኩት ነገር አለ። ለመሆኑ ምን ሰራው ዮሐንስ? እንግዲህ ቀደም ሲልም በሩቁ አሁንም በቅርቡ ስታይን ቆይታል ለሀገሬ ቀን ተማሰበቀና ማንከፉ ተመኘው እርግጥ ነው ክፉ የሚሰሩትን ሰዎች ለምኜ ሲያቀጠኝ ቀጥቻቸዋለሁ ሌላ ምን ክፉ ነገር ሰራው አሉ አጼ ቴዎድሮስ ተመልካችን ጨምሮ በሚያሳዝን ትካዜ ሊቀመንበር ዮሐንስ ለእኒህ መከረኛ ፍጡር የተሰማው ርኅራኄ የልቡን ስር አንቀሳቀሰው ጃንሆይ ሰው በክፉ ሥራው ብቻ አይጠላም ከዘመኑ እምነትና አስተሳሰብ ተለይቶ አንድ ከፍተኛና አዲስ የሆነ ሥራ የሚወጥን ሰው ሁሉ በአካባቢው ሕዝብ ዘንድ የተጠላና የተፈራ ይሆናል አለ ሊቀመንበር ዮሐንስ የዓለም መሪዎች እንደዚህ ባለ ሕዝብና እንደዚህ ባለ ሁኔታ ላይ እየተነሱ ነው የምትነግረኝን ታላላቅ ሥራ ሁሉ ለመፈጸም የቻሉት አሉ አጼ ቴዎድሮስ ጃንሆይ ከዚህ የሚከፋ ሕዝብም አለ ግን መልካም አመራር ሁሉንም ሊለውጠው ይችላል አለ ዮሐንስ ለኒህ ቅን ሐሳባቸውን የሚያሳርፉበት ልብና ቦታ ላጡ ንጉሠ ነገሥት የተሰማው ሐዘን ልቡን እየቆረቆረው ምን አይነት አመራር የክፉ ሕዝብን ልብ ሊለውጠው ይችላል አሉ አጼ ቴዎድሮስ መቼም ለሰው ልጆች ሙያዎች አስቸጋሪው ሰዎችን መምራት ነው ያን ህዝብ መመሪያ ህግና መንግስታዊ አቋም ተዝቡ ጠቅላላው ባህሪ ተውቀቱና ተኖረው ደረጃ ጋር ሊመሳሰል ይገባል የኢትዮጵያን ህዝብ አሁን ባለበት ደረጃ እንዳለ በእንግሊዝ ህዝብ አይነት ተዳደር ቢሉት ራሱን በራሱ ተከፍተኛ ጥፋት ላይ ይጥላል አለ ሊቀመንበር ዮሐንስ አይነቱ የጠፋ ነገር ነው አሉ አጼ ቴዎድሮስ አፍላጦን የሚባለው የግሪክ ጥንታዊ ፈላስፋ አራት የታወቁ የአስተዳደር ህግጋቶች አሉ ይላል እነሱም አንደኛ በአንድ ሰው ፈቃድ ብቻ መተዳደር ሁለተኛ በጥቂት ከፍተኞች ሰዎች የጋራ ፈቃድ መተዳደር ሶስተኛ በአብዛኛው የአገሩ ሰው ፍላጎትና ፈቃድ በተመሰረተ አገዛዝ መተዳደር አራተኛ የመጨቆን ጠባይ ባለው አገዛዝ መተዳደር ናቸው በሰለጠኑት ህዝቦች መካከል ግን ከነዚህ የበዙ የአስተዳደር ህግጋቶች ይገኛሉ ይላል መቼም በአሁኑ ጊዜ በአብዛኛው ህዝብ ፍላጎት የተመሰረተ አስተዳደር ለመፍጠር ብዙ ችግር አለ አለ ሊቀመንበር ዮሐንስ የአብዛኛውን ሰው ፍላጎትማ የምታየው አይደል አገሬን ከፋፍዬ በየቦታው ልሸፍት ነው የሚለው አሉ አጼ ቴዎድሮስ ጨርሶ አይቻልም አሁን የሚያስፈልገው ተራሳቸው የግል ጉዳይ ይበልጥ ለሀገራቸው ጉዳይ የሚያስቡ ቅኖችና የመስራት ችሎታ ያላቸው ሰዎች እየመረጡ ለጊዜው ተስማሚ ሆኖ አዲስ ሐሳብና ቀደም ሲል ሲሰራበት ተቆየ ህግና ልማድ ተዋህዶ በግርማዊነቱ በሚደነገግ መልካም ህግ እንዲመራ ማድረግ ብቻ ነው አለ ሊቀመንበር ሁሉም የሚሆነው እኮ ህዝብ ሲረጋና ሐሳቤን ሲረዳልኝ ነው አሁን የነገርከኝ አራት ህግጋቶች በሀገራችንም ሲነገሩ ቆይተዋል ህዝብ በአንድ ሰው ፈቃድ ብቻ መገዛት ይገባዋል የሚለው ንጉሥ የፈረደው ሰይፍ የቀደደው ንጉሥ አይከሰስ ሰማይ አይታረስ ይላል የተሾሙት ሁሉ ታላቅ ናቸው ብሎ በጥቂቶች ከፍተኞች ሰዎች ፍላጎት ህዝብ ይመራ የሚለው ሰው መርጦ ለሹመት ተንጨት መርጦ ለታቦት በማለት ይናገራል የብዙ ሰዎችን ፍላጎት ተከትሎ ማስተዳደርን የሚፈልገው ደግሞ ምን ቢነግሱ በእጅ አይካሱ አንድ ሰው አይፈርድ አንድ እንጨት አይነድ አንድ ሰው አስቦ አንድ በሬ ስቦ እያለ ይናገራል ስልጣንን የመቀሚያና የማጥቂያ መሳሪያ ማድረግ ይገባል የሚለው የጠቋኝነት መንፈስ ያለበት ሰው ደግሞ ሎሚ ጉና ስትመለስ ሹመኝ ሲሾም ያልበላ ሲሻር ይቆጨዋል ይላል አሉ አጼ ቴዎድሮስ በርጋታ ይህማ እውነትም ታፍላጦኑ ጋር ተመሳሳይ ነው እንግዲህ በአሁኑ ጊዜ በኢትዮጵያ ህዝብ የረጋ ኑሮና አንድነት ከዚህም ጋር በቂ እውቀት እስታገኘ ድረስ ንጉሥ የፈረደው ሰይፍ የቀደደው የሚለው ቃል ነው የሚስማማው አለ ዮሐንስ አጼ ቴዎድሮስና ዮሐንስ ከብዙ ሰራዊት ጋር የደብረ ብርሃንን ከተማ አመድ እየተዘዋወሩ በመመልከት ይህንና ይህን የመሳሰለውን ሲነጋገሩ ከቆዩ በኋላ ፊታቸውን ወደ ሰፈር መለሱ ሸዌ ቤቱን ሁሉን እያቃጠለ የሸሸው አጼ ቴዎድሮስን በመጥላት ብቻ ሳይሆን ወሎ ላይ የፈጸሙትን የጭካኔ ቅጣት በመስማቱ በጣም በመፍራት ነበር ንጉሥ ኃይለመለኮት አጼ ቴዎድሮስን ለመከላከል በዝግጅት ላይ እንዳሉ ببشته بدنجت سلامتو از اتیودروس وده شوا سیگبو دلف و گزیه هلو بزو تک ارانی آلاک داد تما چوم نبر یمنس یانکوبر یه دبر برهان نا یه تگولت هزب گن منم منکوا یه نگوسو مموت منفصول نا اندنسون از کمو بز بزولی واقع بایشلم از اتیودروس بکلالو الشبلوری گوا الچالم یوم کفت بلون ده تگلنسو بطلات چابت چاسای هون باوری یه سمماون چکانی بمفرد چمر نو لمثالی تولوی علام منوی شواگزار کفل هزب تسبسبو سیمت عبزان یوانگی زیتنگ گرو نگوسو بطام چکانی نچو یمیلو نگر نو این نارمانی من زم بلوی کبلو هاد میاکو جنناگر مقرارت نو آلو آلو باشا گبر میکید یلم مکو باشا گبر میکید مکرو مکرو مبی کالالو تنکت چای درگم مکو آلو آلو بالم برا سولده تارک بالم برا سولده تارک منم مال سمهم یولون سو هلو قرار توسلف جایدن لمولو یه ماغورا سونس میسو تاغور سو ایتون بمنی عب سوی آلو آلو باشا گبر میکید تادیا ویگت منو قرطون نوکو نا کشن نفا می قرارتا نا الواتو دوال که اهون طورن نس بنگت منم مادرگان نچرم یمی تاگمو کبت سلن نا یمن نچلون یا هل هل یازن بیتونم گوتراونم کمرونم هلو یا قتلن وده قلا مورد نو یمی بلاو سیاتا بمتابت گروی ملسال لائی دلم الو گراز ما چازبته بزیونی تا بزو مکرن ناکرکر کون بوالا به نگوسو موت اندنتون از تو مندلائی لمواغت یال چلو یشواهز یگزا کتماون نامندرون یک قطفل ششه یهون انجی که تکیت کمش بوالا یه نگوس حایل مرکوتن لیج هسانون منی لکنیزو ولم انجار یافگفگوت یشواه مکوانن برکت بتوالو بوتاره کراس انکده اگر بادر رو تورنت دل سلوانو تورنت یه مکتلون نگفتتو یه مواشون نگوسا چون لیجیزو ودات اتیودروس گبو از اتیودروس یه نگوست حیل مولکوتن موت سیسامو اجگاز نو باسی آتو بمستایتا چو تمسکاچن هلو آسگر موت نبر از اتیودروس لبزو گزه ویده فیت اند کبرنا یه مچرشات تگل لبین بلو سیاسو باتی قویوت یه شوا گودای بزی اگتامی ادل بکد لالو سلتفت سملا چو بزیم بمان نینیوم ایتب تکفلی اللون یه مساتن تا گزاز دمستاسی همچ ارشام اراب سلا در رسود اجب دست بلوات شو سنبتو لشواق ذاتم یعنی گوز حیل ملکوتن وندم مرد از ماچ حیل میکایلن شمو وده گوندر بم نم ملسو بدگیزه یمی کتلون آواج اسنگرو بشوا یالده یه تیب جهز بوی بگزابیر فقادن نا حیل یه نگسو تیودروس قولت تنیا نگوزا نگس ده تیب جه یمی کتلون کال یه نگرال شاه بزونه گستات انا مسافن تیتن السبت کرستیان انا چای هونه تالاق حزبنو این حزب تتنت طلبت اکال ملشه لما کلاق الانجی لا تفاو المتاوم نگر گن چاننا جگنا بلن یمن نگم متاو حزب یراسون بیتن نا اهل ایاق قد طلب مششو بتام اتازنو نال ایم نیتیو درست صفاتی بالی هونال انگن منم مال بدل کواچو በመታውቃቸው የራሳቸው ባላባቶች እንድትተዳደሩ የሟቹን ንጉሳቸውን ወንድም ሹመላቸዋለሁ ልጅ ምን ይልከንም ከኔ ጋር ወስጄ ልጅ አርግ ያሳድጋለሁ የሽዋ ክፍለ ሀገር እንደ ልጅ ኢትዮጵያ ክፍሎች ሁሉ ለመላው ኢትዮጵያ የሚወጣውን ደብና ህግ ተከትሎ ይኖራል ኢትዮጵያን ጣላቶች በጀግንነት እያጠቁ የኢትዮጵያን አንድነት ነጻነትና ሃይማኖት ጠብቀው ያቆዩ حلالاق نگستات يتول لدوبات ينام دلسيون منشا شوا يتيرتان لما كفافل مكنيات لسون شرسو يمماي قبانو اهون يتكفافلش اغراتشن اندونا لج اهون جمرو يمن كتلو سرا هزب بسلام يميت تدردر بطن ينرو النايامرو عقوام يميشاشا لبطن منقر مكفتنو اني اقزابير تول كتون جانساو سلفت ترين هز رفت يمني ببال نگر سالوك سدر هزبی راسون ناینی طلاق بمون انین لیاسازن راسونم دیگودا ای گباوم سلزی قلا چون بیالا چوب فتتا چون انا سلاما چون اندت تبقو آدرالا چوالو بالا باتا چون انا የኔ እንደራሴ አድርጌ ሾምኩላችሁን መልአክ አልማች ኃይለ ሚካኤልንም እንደኔ አክብራችሁ ታዘዙት። ለኢትዮጵያ ሕዝብ በሙሉ የሚደረግ ነገር ሁሉ ለእናንተም በሷም ማካይነት ይደርሳችኋል። ምዕራፍ 38 የሰላምና የመሻሻል ተስፋ። የአጼ ቴዎድሮስ በየሄዱበት ድል ማድረግ በጊዜው የነበረውን የመሳፍንት የተተራመሰና የተከፋፈለ አገዛዝ ብቻ ሳይሆን እጅግ ብዙ የሆኑትን የቆዩ ክፉ ልማዶችና የጭካኔ ሥራዎች አጠፋ። ንጉሠ ነገሥት ቴዎድሮስ ራሱ ብቻ አንድ ገናና ሰው የሚያደርጋቸውን የተከታተለ ድል አግኝተው አገራቸውን አንድ ካደረጉ በኋላ ለጆንቤል እንደነገሩት ሁሉ ሕዝባቸውን በአዲስ መንፈስ ለመውረር አሰቡ። የቆንስል ፕላውዴንና የሊቀ መኳስ ዮሐንስ በጥጋቸው መገኘትም ለከፍተኛ ሐሳባቸው ታላቅ ድጋፍና ተስፋ ሆኖ ነበር። ሊቀ መኳስ ዮሐንስ ዘወትር በጥጋቸው ሆኖ የሰው ልጅ በዚያ ጊዜ ስለደረሰበት የመሻሻል ደረጃና ስለተቀላለው የዓለም ሁኔታ እያስረዳ በተፈጥሮና በአገራቸው ባገኙት ዕውቀት ሰፊ የሆነ ሐሳባቸውን ይበልጥ ሲያሰፋው ትክክል ያልሆነ የመሰለውን ነገርም ሊሰሩ ሲሉ ካየ እንደ ሌሎቹ ሳይፈራ ይህ አይገባም እያለ በምክር በማስተው በጠቅላላው ከእቴጌ ተዋበች ቀጥሎ የግል ኑሯቸውንም ሆነ የንጉሠ ነገሥትነታቸውንም አቋም በጥብቅ በመጠበቅ ብዙ ሰዎች ያመልካቸው ነበር እንደሚሉት ሁሉ ከአምልኮት ባልተለየ ሁኔታ ያገለግላቸው ነበር። ይህ ቅን ፍጡር ለአጼ ቴዎድሮስ መካሪያቸው ብቻ አልነበረም። በጦር ሜዳ በጎናቸው ተሰልፎ በከፍተኛ ጀግንነት የሚዋጋ የጦር አለቃቸውም ነበር። በሌላ በኩል ደግሞ ለንጉሠ ነገሥት ቴዎድሮስ እጅግ ታማኝ ወዳጅ በመሆኑ የተላከበትን ሥራ ትቶ በማያገባው የአገር ውስጥ ጉዳይ እየገባ የተንኮል ሥራ ተካፋይ ሆኗል ተብሎ በእንግሊዝ ምክር ቤት እስከ መከሰስ ደርሶ የነበረው ቆንስል ዎልተር ፕላውዴን የንጉሠ ነገሥቱን ታላቅ ሰውነት እያብራራና እየደጋገመ ለአገሩ ባለስልጣኖችና በዚያውም ለሌላው የዓለም ይገልጽ ስለነበር ከአውሮፓ መንግስታት ሁሉ ቢቀር ከእንግሊዝ መንግስት ጋር የወዳጅነት ግንኙነት በመመስረት ለአገሪቱ የሚያስፈልገውን እርዳታ ለማግኘትና የንግድ ልውውጥ ለማድረግ ታላቅ የሆነ ተስፋ ነበር። እኒህ ታላቅ የእምነትና የሥራ ሰው የሆኑ ንጉሠ ነገሥት የአገራቸውን አንድነትና ሰላም በሚጠብቅ የማይበገር የጦር ኃይል ከዓለም ሕዝብ ጋር ለማገናኘት መሸጋገሪያ በሆኑ ወዳጆች መሃል ፍቅርና ሰላም እጅግ ከሰፈነበት ቤተሰብ ጋር መኖር እንደጀመሩ የነበራቸው በጎ ምግባር፣ ርኅራኄና መልካም ምኞት በማንም ኢትዮጵያዊ ላይ ታይቶ የማይታወቅ ነበር። ምንም እንኳ ቱርኮችን የመውጋት ሐሳባቸው ባይለወጥ ይህ ሊሆን የሚችለው ከብዙ ዝግጅት በኋላ መሆኑን ስላስታቱት ለጊዜው ከጦር አለቆቻቸው የአስተዳዳሪነት ችሎታና ቅን ባህሪ ያላቸውን እየመረጡ በአገረ ገዥነት መመደብ ጀምረው ነበር። ለምሳሌ እንግዳን ያህል በጦርነት የታወቁ አሽከራቸውን የጎጃም ገዥ አድርገው ሹመዋቸው ነበር። ባሻገልሞንም የናለፋና ጣቆሳ ገዥ አድርገው ሹመውት ነበር። በዚህ ሁኔታ ባሉበት ጊዜ አብዛኛውን ጊዜ የሚውሉት የሕዝብን ጉዳይ ሲከታተሉ ነበር። አንዳንድ ቀን ከጧት እስከ ማታ ጃንሆይ እግዚአብሔር ያሳዮ የሚል ድምፅ ጆሮአቸውን ሲያደነቁረው ይውል ነበር። ንጉሠ ነገሥቱ የባሪያን ንግድ ለማስቀረት በነበራቸው ብርቱ ምኞት በየቦታው ላሉ ሹማምንት አዋጅ ከማስተላለፋቸው በላይ በሚገኙበት አካባቢ የባሪያ ነጋዴዎች መተላለፊያ ነው ተብሎ የሚጠረጠር ቦታ እንዳለ ከጥቂት ወታደሮች ጋር ራሳቸው ሂደው በማድፈጥ ከእንስሳት በታች ሆነው በስቃይና በድካም ሌሎችን ሰዎች እንዲያገለግሉ እየታፈኑ የሚነዱ ብዙ የሰው ዘሮችን ከሚጠብቃቸው አሰቃቂ ድል ያድኑ ነበር። በዚህ ሁኔታ ላይ እንዳሉ የሚያስቡት ደግሞ ሌላ ሰፊ ነገር ነበር። የአገራቸው ሕዝብ መልሶ አንድነቱን፣ ሰላማዊ ኑሮውንና መልካም አስተዳደሩን ቢያገኝም የብቻ በቂ የሆነ የኑሮ ዓላማው ሊሆን እንደማይገባው አመኑ። የርሻው፣ የንግዱ፣ የጦርነቱ መልክና ይዞታ ሁሉ በተለወጠና በተሻሻለ ሁኔታ መከናወን አለበት። ዓለም ተምትኖርበት ሁኔታ የተለየ እና ዝቅ ያለ የኑሮ ሁኔታ ሊኖረን አይገባም ብለው አሰቡ። ወንደር ከተማ በነበሩበት ጊዜ አንድ ቀን ከጧት ጀምረው የምሳ ጊዜ አልፎ 9 ሰዓት ገደማ እስኪሆን ድረስ የህዝብ ጉዳይ ሲሰሙ ውለው ወደ ግቢ ተመልሰው ምሳ ከበሉ በኋላ ሊቀ መኳስ ዮሐንስን፣ ቆንስል ፕላውዲንንና ጥቂት አሽከሮችን አስከትለው ከከተማው ወደ ሰሜን ወጡ። አጼ ቴዎድሮስ በተፈጥሯቸው ከግንብ ይልቅ ድንኳን፣ ህዝብ ከሚተራመስበት ከተማ ይልቅ ንጹህ አየርና የአካባቢውን የምድር አቀማመጥ ለማየት የሚያስችል ቦታ በጣም ይወዱ ነበር። ስለዚህ ከየፈረሶቻቸው ወርደው በአካባቢው ያለውን ቦታ እየተዘዋወሩ ሲመለከቱ በቅርቡም በሩቁም ያለው ቦታ አቀማመጥና ቀዝቀዝ ያለው ነፋስ ሽውታ ምቾትንና የሰላማዊ ኑሮ ጣዕምን አግኝቶ በማያውቅ ልባቸው የኑሮ ጣዕም ተስፋ አሳደረበት። ቀን ሲሰጡት በኋላው ትክክለኛ ፍርድ ከሚሰማቸው የመንፈስ ደስታ ጋር አሁን የሚሰማቸው አካላዊ ደስታ ተዋህዶ መኖርና መልካም ሥራ ከፍ ያሉ ትርጉሞች እንዳሏቸው አስታወሳቸው። አቶ ቡላዴን፣ እኔ ሰላምንና የደስታ ኑሮን ለአገሬ ሰው ሁሉ ለማስገኘት ስደት የኖርኩ ሰው ነኝ። ራሴ ግን በአንድ ቦታ ላይ ቆሜ ቀዝቃዛ ነፋስንና መልካም የሆነ የምድር አቀማመጥ መመልከትን እንኳን ሳልጠግብ ወዲህና ወዲያ ስባክን ኖር። እግዚአብሔር የመሰረተልኝን ሰላም ቢያጸናልኝ የወደፊት ሥራዬ ተየሰው ፊት ሐዘንና ሰቀቀን የሚጠፋበትን ነገር መፈለግ ይሆናል አሉ አጼ ቴዎድሮስ። እንግዲህ ወዲህ ሰላምና መሻሻል ወደ ኢትዮጵያ ምድር እንደሚገባ ተስፋ አድርጋለሁ አለ ቆንስል ፕላውዴን። ከዚህ ላይ አጼ ቴዎድሮስ ህዝቤ በሰላም አርፎ የየለት ተግባሩን ተተከታተለልኝ በሌሎች ሀገሮች ተደረገ የሚባለውን ነገር ሁሉ ለማድረግ የማያስችለኝ ምን ነገር አለ ብለው አሰቡ። ነገር ግን ወዲያው ችግሩ ትዝ አላቸው። እነዚያ የማይወዷቸው ቱርኮችና አረቦች ዙሪያቸውን ስለከበቧቸው አሰልጣኞችንና ስልጣኔውን ማስገባቱ ራሱ አንድ ከባድ ችግር ያለበት መሆኑ ተሰማቸው። ስለዚህም የእንግሊዝ መንግስት እርዳታ ይበልጥ አስፈላጊ ሆኖ ተሰማቸው። ይሁን እንጂ የእንግሊዝ መንግስት ለኢትዮጵያም ይሁን ለሌላው ትንሽ የክርስቲያን አገር ብሎ ከቱርክ መንግስት ጋር ጦርነት ለመግጠም የማይፈቅድ መሆኑን ሊቀ መኳስ ዮሐንስ የነገራቸው ወዲያው ትዝ አላቸው። ከዛም ፊታቸውን ወደ ሊቀ መኳስ ዮሐንስ ዘወር አድርገው ዮሐንስ፣ የእንግሊዝ ህዝብ እርግጥ ክርስቲያን ተሆነ የእንግሊዝ መንግስት በእስላም ወራሪዎች የሚጠቃ የክርስቲያን አገርን ለምን አይረዳም? አሉ አጼ ቴዎድሮስ። ጃንሆይ፣ መርዳቱን ይረዳል። ግን በአሁኑ ዘመን የአውሮፓውያን መንፈስ ላይ ንግድ ሃይማኖት የበለጠ ቦታ እያገኘ ስለሄደ አንዱ መንግስት በከፍተኛ ጥቅም ከሚገናኘው መንግስት ጋር ለሃይማኖት ብሎ አይጋጭም አለ ሊቀ መኳስ ዮሐንስ።
ታጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክ ባይ የምሸሽ መቅደን አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድን ሰው ሞተ እኔ ማዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር እኔ ማዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት እኔ ማዩ ቱርክ
لموت يلب لبات تستود
ناقوت عط نالوت عوغزوت
بموشو قنين عط بلوت
بموتي اندق تاشتوتك اندلور زي واندموتي بحاق تاد بي كورتي
موتين بزفن موليتشي بدان كيرا سبك عنا بزفن ويتا كاتيتشي
بحدي بكبر موتي
تصدقنا بربات ترسو
بان باولين بات تاشتو
ተባካችሁ ዘመዶቼ በሳቅ ጉዞ ፍታፍቱኝ
በሙሾ አይታ አታጅሩኝ እናቴም ፊትሽ አይክሰል በልልታ ብርሃን ይንበልበል
በረፍቴ እንዳታፌዥብኝ በሰርጌ እንዳታለቅሽብኝ
ገጽሽ በጭንቅ አይወረሽ
ብሽ በሐዘን አይላበስ
በሆድሽ ሞት አይጨነስ እምባ በዓይንሽ አይቋጠር
የሞት ቅስሙ እንዲሰበር
አሁን አደራ አደራችሁ የሞት ሁኔን ተቀበሉ ደስታዬን ተካፈሉ
ለንሳ ሞት አይደለም ለፍሳ ረፍት አውቁኝ
በዶርዜስ ክስታ አስቀብሩኝ
በልልታው ጉዞ አሳችቡኝ በጦሩ ችቦ አሳጥሩኝ
ጭብጨባችሁ በስንት ይውረድ
ዛፍ ቅጠሉም አብሮ እስኪረግ ሀገር ምድሩ ያቅራራ
ሀሴት ነው ይበል ጆግ ቢራ
ሰርጌ ነው ይምታላንኪያ
እንዲህ ስሜት ሲፍለቀለቅ ሲፈነደቅ ሲግል ሐሞት
ቱማታው ሲዋት በላቦት
ሆይታ በሆይታ ሲራቆት
ማሳለፊያ መግቢያ ሲያጣ ፍርሃት ገበናውን ሲራቆት
መቃረቢያ ፍንጭ ሲያጣ በእልልታ ሲወገር ብሶት ብቻ ነው ሞት ራሱ ነው
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ከጥንቴ በታች ቀበሩት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ከጥንቴ በታች ቀበሩት
ለፕሮግራማችን በዚሁ ይተናቀቃል።